ይህ ሊዲንግ ዘዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። የተከበራችሁና በጌታ የተወደዳችሁ ውድ አድማጮቻችን እንደምን አመሻችኋል? ይህ ዘወትር አርብ ምሽትና እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በ22 ሜትር ባንድ ላይ የሚቀርብላችሁ ሊዲንግ ዘ ዌይ የተሰኘው ፕሮግራማችን ነው። አድማጮች አሁን በቀጥታ የምናልፈው በዶክተር ሚካኤል ዮሴፍ የተዘጋጀ ወደሚቀርበው ተከታታይ ትምህርት ይሆናል። አብረናችሁን ቆዩ።
Hello listening friends.
እንደምን አላችሁ አድማጮች?
We are delighted that you have tuned in today to listen to this broadcast.
ፕሮግራማችንን ለማድመጥ ሬዲዮናችሁን በመከፈታችሁ በጣም ተደስተናል።
If you are tuning in for the first time, we want you to know that we are in the midst of a series of messages on the fruit of the spirit.
ፕሮግራማችን የምታደምጡት ለመጀመሪያ ጊዜ ከሆነ የመንፈስ ፍሬ በሚል ርዕስ ተከታታይ ትምህርት እየተማርን እንደሆነ እንድታውቁ ፈልጋለሁ.
And we will continue that today.
ዛሬም ትምህርታችንን እንቀጥላለን.
And I want to begin by telling you something that somebody told me some years ago.
ከአመታት በፊት አንድ ጓደኛዬ የነገረኝን ነገር በመንገር መጀመር ፈልጋለሁ.
Being trusted is greater compliment than being loved.
መታመን ከመፈቀር የበለጠ ሙላት ነው አለ.
I want you to ponder this just for a few seconds.
ይህንን ለጥቂት ሰከንዶች በደንብ አድርገን እንመለከታለን.
This is very important.
በጣም አስፈላጊ ነገር ነው.
It took me a long time to really focus on this statement.
በዚህ አባባል ላይ ለማተኮር ረጅም ጊዜ ፈጅቶብኛል.
Being trusted is greater compliment than being loved.
መታመን ከመፈቀር የበለጠ ሙላት ነው.
I don't need to tell you that trustworthiness has become a rare thing.
ታማኝነት ተፈልጎ የሚገኝ እንደሆነ ለእናንተ መንገር አያስፈልገኝም.
There was a time when a man's word was his bond.
የሰው ቃል አጥንቱ የሆነበት ጊዜ ነበር.
There was a time when trustworthiness was more important than wealth or fame or popularity.
ታማኝነት ከጤንነት ወይም ከዝና ወይም ደግሞ ከታዋቂነት የሚበልጥበት ጊዜ ነበር.
There was a time when promise was a promise.
ቃል ኪዳን የሆነበት ጊዜ ነበር.
Faithfulness is such an old-fashioned word that it has been taken out of circulation.
ታማኝነት ጊዜው ያለፈበትና ከጨዋታ ውጪ የሆነ ቃል ሆኗል.
Faithfulness is a word that is fading away from our lexicons.
ታማኝነት ከመዝገበ ቃላታችን ወይቦ ጠፍቷል.
As I look around, I see that the only commitment that seems to be on the increase is a commitment to political expedience.
በዙሪያዬ እንደማየው ብቸኛው መሰጠት ለፖለቲካ ውድድርና
a commitment to personal gain.
ለግል ጥቅም ያለው ብቻ ነው.
The only commitment that seems to be on the increase is a commitment to personal glory.
እያደገ ያለ የሚመስለው መሰጠት ለራስ ክብር የሚደረገው
a commitment to personal gratification.
ለግል እርካታ
a commitment to making yourself look good.
እንዲሁ ራስን የተሻለ ለማድረግ ያለው መሰጠት ነው.
And I wonder even if the younger generation know the meaning of the word faithfulness.
አዲሱ ትውልድ ታማኝነት የሚለውን የቃሉን ትርጉም በቀጥታ ቢያውቀው ገረማለሁ.
Yet faithfulness is the heart of human existence.
እንዲሁ ሆኖ ግን ታማኝነት የሰው ህልውና ነው.
Faithfulness is the lifeblood of all relationships.
ታማኝነት የሁሉም ግንኙነቶች የደም ስር ነው.
Faithfulness keeps a family or a society from being disintegrated.
ታማኝነት አንድ ቤተሰብ ወይም ማህበረሰብ እንዳይበታተን ያደርጋል.
Faithfulness is a powerful word.
ታማኝነት ብርቱ ቃል ነው.
It is an important word.
በጣምም አስፈላጊ ቃል ነው.
It is not surprising therefore that the apostle Paul would include faithfulness in the list as part of the fruit of the spirit in Galatians chapter 5.
በመሆኑም ሐዋርያው ጳውሎስ በገላትያ ምዕራፍ 5 ላይ ስለ መንፈስ ፍሬ ሲናገር ታማኝነትን ማስገባቱ አግባብነት ያለው ነው.
Let us read verses 22 and 23 again to remind you.
ገላትያ ምዕራፍ 5 ቁጥር 22 እና 23ን በማንበብ እናስታውሳችሁ. የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው. እንደዚህ ያሉትንም የሚከለክል ግ የለም.
In the Greek language there is only one word for both faith and faithfulness.
በግሪክ ቋንቋ እምነት ለሚለው ቃልና ታማኝነት ለሚለው አንድ ቃል ነው ያለው.
That word is sometimes translated as faith and other times translated as faithfulness.
ቃሉ አንዳንዴ እምነት ተብሎ ሲተረጎም በሌላ ጊዜ ደግሞ ታማኝነት ይሆናል.
But it is one word in the Greek and you can translate it either way.
ቃሉን በሁለቱም መንገድ ልተረጉሙት ትችላላችሁ.
Now there's a good reason for this.
ለዚህ ደግሞ ጥሩ ምክንያት አለ.
The reason is this.
ምክንያቱም ይህ ነው.
Faithfulness stems from faith or trust.
ታማኝነት ከእምነት ወይም ከመደገፍ የሚመነጭ ነው.
I have faith that when you make me a promise, you'll keep it.
ቃል ስትገቡልኝ ትጠብቁታላችሁ የሚል እምነት ያድርብኛል.
Why?
ምክንያቱም
because you are faithful or full of faith.
ታማኝ ወይም እምነት የሞላባችሁ ስለሆናችሁ.
I have faith that when you make a commitment you will honor it.
ቃል ስትገቡ ታከብሩታላችሁ የሚል እምነት ይኖረኛል.
Why?
ምክንያቱም
because you are full of faith.
እምነትን የተሞላችሁ ስለሆናችሁ.
I have faith that you mean what you say and you say what you mean.
የምትሉትን የምታደርጉ የምታደርጉትንም የምትሉናችሁ የሚል እምነት አለኝ.
Why?
ምክንያቱም
Because you are full of faith.
እምነት የተሞላችሁ ስለሆናችሁ.
I want you to imagine what would happen if all of the doctors decide not to operate on the very sick patients.
ሐኪሞች በጣም የታመመን ሰው አላክምም ቢሉ.
Or what if the people who bake the bread did not open their stores?
ወይም ዳቦና እንጀራ መሸጫ ቤቶች ሱቃቸውን አንከፍትም ቢሉ ምን ሊሆን እንደሚችል እንድታስቡ ፈልጋለሁ.
Or you go to church and the preacher does not bother showing up.
ወይም ደግሞ ቤተክርስቲያን ሄዳችሁ ስታበቁ ሰባኪው አልሰብክም ቢል ምን ይኮን ነበር?
But normally that doesn't happen.
በርግጥ እንደዛ አይሆንም.
Why?
ምክንያቱም
Because you have faith that these faithful people are going to be there.
እነዚህ ታማኝ ሰዎች በየቦታቸው ይገኛሉ የሚል እምነት ይኖራችኋልና.
Do you know what a hitchhiker is?
በመኪናችሁ እንድታሳፍሩት የሚጠይቅ ሰው ታውቃላችሁ?
He is the person who tries to get a ride somewhere in somebody else's car.
እንዴ አይነ ሰው የሆነ ቦታ ላይ መኪና ለመሳፈር የሚጠይቅ ሰው ነው.
The hitchhiker seemed to be saying,
እንዴ አይነ ሰው እንዲህ ምን ይመስላል?
You furnish the gas, the car, attend to the repairs of the upkeep of the car, you supply the insurance and I'll ride with you.
መኪናችሁ ነዳጅ ከጨረሰ ወደሚሞላበት ቦታ ሄዳለሁ. ነዳጁን እስከሞላችሁ ድረስ ከእናንተ ጋርም ሄዳለሁ.
But if you have an accident, I will sue you for damages.
አደጋ ከደረሰ ግን እከሳችኋለሁ.
It seems all one-sided, does it not?
እንዴ ያለ ሰው አንዱን ጎን ብቻ የሚመለከት አይመስልም?
But have you thought of how many hitchhikers there are in many of an organization or institution?
በብዙ ድርጅቶችና ተቋማት እንዲህ ያሉ ሰዎች ምን ያህል እንደሆኑ ታውቃላችሁ?
Have you thought about how many hitchhikers there are in the churches?
በቤተክርስቲያን ምን ያህል ይህን መሰል ሰዎች እንዳሉ አስባችሁስ ታውቃላችሁ?
Some church members seem to be saying
አንዳንድ የቤተክርስቲያን አባላት እንዲሚሉ ይመስላሉ.
You go to the meeting.
አንተ ተሰብሰብ.
You serve in the various ministries.
በተለያየ አገልግሎቶች ውስጥ ማገልገል.
You do the paperwork.
የወረቀት ስራውንም ስራ.
You give generously.
በልግስናም ስጥ.
You go to prayer meeting.
በጸሎት ላይም ተገኝተህ ጸልይ.
And I'll just go for the ride.
ለመሳፈሩ ግን እኔ እመጣለሁ.
And if things don't suit my fancy, I will complain, criticize and grumble.
ነገሮች ባይሳኩ ቅሬታዬን አሰማለሁ, እተቻለሁ, ነቅፋለሁ.
And probably get out and hitchhike with another group.
ከዚያ ደግሞ ከሌሎች ሰዎች ጋር ደግሞ እሄዳለሁ.
We are often like this young man who poured out his heart's devotion in a letter to his fiance.
ለጮኛው ስለ ፍቅሩ ያለውን መስጠትን በደብዳቤ ገልጠን አንድ ወጣትን መስላልን.
And he wrote the following.
ይህ ወጣት የጻፈው እንዲህ ሚል ነበር.
He said, "Darling, I would climb the highest mountains for you."
ፍቅሬ ስላንቺ ትልቁን ተራራ አውጣለሁ.
Swim the widest streams for you.
ጥልቁንም ባህር ዋኛለሁ.
Cross the burning desert.
ስላንቺም እንደ እሳት የሚነደውን በረሃ አቋርጣለሁ.
Die at the stake for you.
ስላንቺም ምግብ መብላት አቆማለሁ. ይልና
PS
ከደብዳቤ በኋላ ከገርጊዮስ ስር ደሙ እንዲላል.
I will see you on Saturday.
ቅዳሜ አገኝሻለሁ.
If it doesn't rain.
ዝናብ ካልዘነበ.
Temporary faithfulness.
ጊዜያዊ ታማኝነት.
Conditional faithfulness.
ሁኔታዊ ታማኝነት.
Listening friends, I want you to understand what I'm trying to tell you.
አድማጮቼ ልነግራችሁ የምወከር ያለውን እንድትረዱ ትፈልጋለሁ.
Faithfulness is closely tied in with the truth.
ታማኝነት ከእውነት ጋር በጣም ሆኖ የተቆራኘ ነው.
Just as unfaithfulness is closely tied into lying.
ልክ ታማኝ አለመሆን ከውሸት ጋር እንደሚገናኝ.
That is why truth and faithfulness identify with God himself.
ለዚህም ነው እውነተኝነትና ታማኝነት ከራሱ ከእግዚአብሔር ጋር የሚያያዘው.
In any institution,
በየትኛውም ተቋም,
or any society,
ወይም በየትኛውም ህብረተሰብ ውስጥ,
or any home,
ወይም ደግሞ በቤት ውስጥ,
where God is rejected,
እግዚአብሔር በተተወበት,
truth and faithfulness are diminished.
እውነትና ታማኝነት ይጠፋሉ.
And they are replaced by unfaithfulness and with expedience and with lying.
ታማኝ ባለመሆንና የራስን ነገር ለማመቻቸት በሚደረግ ውሸት ይቀየራል.
When God is marginalized, truth and faithfulness are marginalized.
እግዚአብሔር በተገለለ ጊዜ እውነተኝነትና ታማኝነት ይገለላሉ.
And they are replaced by unfaithfulness and lying.
በውሸትና ታማኝ ባለመሆን ይቀየራሉ.
In a society or a home, people will not trust one another.
በቤትም ሆነ በህብረተሰብ መካከል ሰዎች አይተማመኑም.
In such society or home, people become suspicious of each other.
እንዲህ አይነት ማህበረሰብ ውስጥ ጥርጣሬ በዛ ይሆናል.
When trust is broken, society is broken.
እምነት ሲሰበር ህብረተሰብም አብሮ ይሰበራል.
When faithfulness is missing, all relationships collapse.
ታማኝነት ሲጠፋ የትኛውም ግንኙነት ይበላሻል.
That is why the Bible emphasizes the faithfulness of God.
ለዚህም ነው መጽሐፍ ቅዱስ እግዚአብሔርን ታማኝነት አጉልቶ የሚያሳየው.
If there is a thing that you can be sure of about God's faithfulness, it is this.
ስለ እግዚአብሔር ታማኝነት እርግጠኞች የምትሆኑበት ነገር ካለ ይሄ ነው።
God's faithfulness is not periphery or occasional.
የእግዚአብሔር ታማኝነት ጊዜያዊና ወቅታዊ አይደለም።
God's faithfulness is not sporadic or whimsical.
የእግዚአብሔር ታማኝነት አልፎ አልፎ የሚሆን ወይም ደግሞ በአምሮት የሚሆን አይደለም።
God's faithfulness is not only exercised when it is convenient for God.
የእግዚአብሔር ታማኝነት ለእርሱ በተመቸ ጊዜ ብቻ የሚሆን አይደለም።
God's faithfulness is not even dependent on our faithfulness.
የእግዚአብሔር ታማኝነት በእኛ ታማኝነት ላይ እንኳን የተደገፈ አይደለም።
Oh, but that's the kind of God we worship.
Oh, ይህን እግዚአብሔር ነው የምናመልከው።
And as I told you in the last message, when you hang out with God, you are going to be like him.
በባለፈው መልእክት እንዳልኳችሁ ከእግዚአብሔር ጋር መራመድ ስትጀምሩ እሱን ትመስሉታላችሁ።
God's faithfulness is his very being.
የእግዚአብሔር ታማኝነት የእርሱነት ነው።
God's faithfulness is the combination of his power and love.
የእግዚአብሔር ታማኝነት የኃይሉና የፍቅሩ ጥምረት ነው።
God's faithfulness cannot be hindered or stopped.
የእግዚአብሔርን ታማኝነት መከላከል ወይም ደግሞ ማቆም አይቻልም።
God's faithfulness cannot be contradicted or reversed.
የእግዚአብሔር ታማኝነት የሚጋጭ ወይም የሚገለበጥ አይደለም።
But God's faithfulness also goes with God.
የእግዚአብሔር ታማኝነት ከራሱ ከእግዚአብሔር ጋር የሚሄድ ነው።
When he is rejected, ignored, or marginalized, his faithfulness goes with him.
እግዚአብሔር ሲተውና ሲገለል ታማኝነቱም ከርሱ ጋር አብሮ ይሄዳል።
The scripture gives us an example of a nation who rejected, ignored, and marginalized God.
መጽሐፍ ቅዱስ እግዚአብሔርን ስለተውና ስለገለለ ሕዝብ ምሳሌ ይሰጠናል።
And despite of many years of warnings, God finally withdrew.
እግዚአብሔር ለረጅም ዘመናት ካስጠነቀቃቸው በኋላ በመጨረሻ ተዋቸው።
Let us read for you Amos chapter 8 verses 11 and 12.
ትንቢተ አሞጽ ምዕራፍ 8 ከቁጥር 11 እስከ 12 ያለውን እናንብበው። ጌታ እግዚአብሔር እንዲህ ይላል፣ በምድር ላይ ረሃብን የሚሰድበት ዘመን ይመጣል። ይኸውም የእግዚአብሔርን ቃል የመስማት ረሃብ እንጂ እንጀራን የመራብ ወይም ውሃን የመጠማት አይደለም። ሰዎች እግዚአብሔርን ለመሻት ከባህር ወደ ባህር ከሰሜን ወደ ምስራቅ ይንከራተታሉ፣ ነገር ግን አያገኙትም።
This searching, searing, burning, feverish hunger for God's word developed in Israel after they forsook and forgot God.
እንዲህ ያለው እግዚአብሔርን ቃል መፈለግና መራብ የመጣው እስራኤል እግዚአብሔርን ከተውትና ከረሱት በኋላ ነበር።
It developed after they kept on ignoring God.
እግዚአብሔርን ከተውት በኋላ ነበር ይህ ጥማታቸው የመጣው።
For 400 years God was silent and only broke his throbbing isolation with the voice in the wilderness preaching the coming of the Messiah.
ለ400 ዓመታት ያህል የነበረውን ዝምታ የሰበረው ስለ መሲሁ መምጣት በምድረ በዳ ከተሰበከ በኋላ ነበር።
The Messiah who replaced Israel as a nation is the Lord Jesus Christ.
እስራኤልን እንደ ሕዝብ የተካው መሲህ ጌታ ኢየሱስ ክርስቶስ ነው።
When God called Abraham back in Genesis 12, he called him for one purpose.
እግዚአብሔር በዘፍጥረት ምዕራፍ 12 ላይ አብርሃምን ሲጠራው ለአንድ ዓላማ ነበር የጠራው።
God said, "Abraham, in you all the families of the earth shall be blessed."
እንዲህም አለው፣ አብርሃም በአንተ የምድር አሕዛብ ሁሉ ይባረካሉ።
In Genesis 12:1-3,
በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3,
Here is what God is saying to Abraham.
እግዚአብሔር አብርሃምን እንዲህ ነበር ያለው፣
Abraham, I want somebody to tell the world about me.
አብርሃም ሆይ ስለኔ ለዓለም የሚናገር አንድ ሰው ፈልጋለሁ።
I want somebody to tell the pagans about me.
ስለኔ ለአረማውያን የሚነግራቸው ሰው ፈልጋለሁ።
And God chose Abraham and his descendants for one purpose and one purpose only.
እናም እግዚአብሔር አብርሃምንና ዘሩን ለአንድና ለአንድ ዓላማ ብቻ መረጠ።
And that was to carry the commission of making Yahweh known.
ይህም ደግሞ ያህዌን የሚያሳውቅ ወይም የሚገልጥ ተልእኮ ነበር።
But instead what did they do?
እነርሱ ግን በምትኩ ምን ነበር ያደረጉት?
They began to care about themselves.
ስለ ራሳቸው መጠንቀቅ ጀመሩ።
They began to care about their own needs.
ስለ ፍላጎቶቻቸው ማሰብ ጀመሩ።
They began to worry about their own circumstances.
ስለ ሁኔታዎቻቸው ብቻ መጨነቅ ጀመሩ።
And they were hoarding God.
እግዚአብሔርንም ጊዜያዊ መጠቀሚያቸው አደረጉት።
Not only would they not share him, they would not even worship him.
ጭራሹኑ እርሱን ማምለካቸውን ተዉ።
And one day God said, enough is enough.
እናም እግዚአብሔር አንድ ቀን በቃ አለ።
And through the Lord Jesus Christ, God took the commission out of Israel and gave his commission to Jesus.
የእስራኤልን ተልእኮ ለኢየሱስ ሰጠው።
And Jesus gave it to the church.
ኢየሱስ ደግሞ ለቤተ ክርስቲያን መልሶ ሰጣት።
Which is the new Israel of God according to Galatians chapter 6.
በገላትያ ምዕራፍ 6 መሰረት አዲስ ተዋ እስራኤል ለሆነችው።
And God said to the church, "Now you make me known."
እግዚአብሔርም ቤተ ክርስቲያንን የታወቅኩኝ አድርጊ አላት።
Now listen to the rest of the story.
ቀሪውን ታሪክ አድምጡ።
Because throughout history when the church failed to obey God, God took that commission away from them.
ምክንያቱም ቤተ ክርስቲያን እግዚአብሔር ስጣትን ተልኮ አልፈጽምም ስትል ተልኮን ስለሚወስድ ነው።
God is not respecter of persons.
እግዚአብሔር ሰውን ተለማማጭ አምላክ አይደለም።
God can and will take his commission from us also if we prove unfaithful.
የማንታመን ከሆነ የሰጠንን ተልኮ ይወስድብናል።
You may say to me, "Oh, that doesn't happen in the New Testament."
ይሄ በአዲስ ኪዳን አይሰራም ትሉ ይሆናል።
Oh yes.
ነገር ግን እንደሚሰራ ነግራችኋለሁ።
Listen to Revelation chapter 3 beginning at verse 14.
ራእይ ምዕራፍ 3 ቁጥር 14ን አድምጡ። በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለ ጻፈ። አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው እግዚአብሔርም ፍጥረት ገዢ የሆነው እንዲህ ይላል። ቀዝቃዛ ወይም ትኩስ እንዳልሆንክ ሥራን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድሁ ነበር። እንግዲህ ልብ ያልክ ብቻ ነህ እንጂ ትኩስ ወይም ቀዝቃዛ ስላልሆንክ ከአፌ አውጥቼ ልተፋ ነው። ሀብታም ነኝ፣ ባለ ጠጋ ነኝ፣ አንዳችም አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ደሃ፣ እውርና የተራቆትክ መሆንን አታውቅም። ስለዚህ ሀብታም እንድትሆን በእሳት የነጠረ ወርቅ የራቁትነትን ህብረት እንዳይታይ የምትለብሰው ነጭ ልብስ ለማየትም እንድትችል አይንህን የምትኳለውን ኩል ከኔ እንድትገዛ እመክራለሁ።
I want you to remember this passage because I'm going to come back to it again in the next broadcast.
ይህን ክፍል ልብ እንድትሉ ትፈልጋለሁ ምክንያቱም በሚቀጥለው የስርጭት ጊዜያችን ደግመን እንመለከተዋለንና።
But I'll take you back to the first century where there was a church just like modern church.
ልክ በዚህ ዘመን እንዳለችው ቤተክርስቲያን ያለች በመጀመሪያው ክፍለ ዘመን ስለነበረች ቤተክርስቲያን ልነግራችሁ ፈልጋለሁ።
As I study the scripture, probably there is no church as close to the modern church as the church of Laodicea in the book of Revelation.
የእግዚአብሔርን ቃል እንዳጠናሁት ከሆነ በራእይ መጽሐፍ ውስጥ እንዳለችው የሎዶቅያ ቤተክርስቲያን የዚህን ዘመን ቤተክርስቲያን የምትመስል የለችም።
It is like many churches around the world.
ይህች ቤተክርስቲያን በአሁን ጊዜ በዓለም ላይ እንዳሉት እንደ ብዙ ቤተክርስቲያን ነበረች።
But we have run out of time on this broadcast.
አሁን ሰዓታችን አልቋል።
Next time I want to describe to you the church of Laodicea in the book of Revelation.
በሚቀጥለው ጊዜ በራእይ መጽሐፍ ላይ ስለተጠቀሰችው ቤተክርስቲያን ነግራችኋለሁ።
Will you promise to tune in again?
ሬዲዮናችሁን ከፍታችሁ ለማድመጥ ቃል ተገብልኛላችሁ?
Until next time I wish you God's richest blessing.
እስከዚያው ድረስ የእግዚአብሔር በረከት በእናንተ ላይ ይሁን። ከብራቹ አድማጮቻችን ለዛሬ ነበርን ፕሮግራም የስካኑን ይመስላል። ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን። የፕሮግራማችን መገኛ የሆነው የአየር ሞገድ 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎሄርዝ ሲሆን ለድህረ ገጽ ተጠቃሚዎች ፕሮግራማችንን www.biblevoice.org በተሰኘው ዌብሳይት ላይ ማግኘት የምትችሉ መሆኑን እንገልጻለን። የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን። በሰላም ደሩ።